ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 12 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን እኔም ቆንጂት ታዬ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። @voa አምሃሪክ ብላችሁ ተከተሉን አድምጡ።
በሳተላይት ግንኙነት ጊዜያዊ ችግር ምክንያት የናይል ስርጭታችን ለተወሰነ ጊዜ አድማጮች ዘንድ እንደማይደርስ ባቀረባችሁልን አስተያየት መሰረት ተከታተን አረጋግጠናል። ችግሩ ያለው ከአሜሪካ ድምጽ የስርጭት መነሻ እንጂ ኢትዮጵያ ውስጥ የተፈጠረ ችግር አለመሆኑን እየገለጽን ለተፈጠረው ችግር ይቅርታ እንጠይቃለን። ባለሙያዎቻችንና የሥራ ኃላፊዎች ችግሩን በተቻለ ፍጥነት ለመፍታት እየሰሩ ናቸው። እንግዲህ የአየር ስርጭቶቻችን በተቻለ ጥራት እናንተ ዘንድ እንዲደርሱ የተቻለንን ሁሉ እናደርጋለን። ከመደበኛዎቹ የአጭር ሞገድ መስመሮችና በፌስቡክ ላይቭ በቀጥታ የሚሰራጩ በመሆኑም አብራችሁን እንድትቆዩ እንጠይቃለን።
የዜጎችን መሰረታዊ ሰብአዊ መብቶች ማስከበር የመንግስት ተቀዳሚ ተግባር መሆኑ ተዘንግቷል ሲል ወቀሳ ያሰማው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ችግሩ አስቸኳይ ትኩረት እንዲሰጠው አሳስቧል።
ዜጎች በግል ጥሪት የሰሩትን ቤት ያለ ፍቅርና ምትክ መጠለያ ሳይዘጋጅላቸው በድንገት ለብዙ ዓመታት የኖሩበትን ቤት አፍርሶ ሜዳ ላይ መጣል የዜግነት ክብር የሚነካ ድርጊት ከመሆኑም በላይ የወደመው የዜጎች ሀብት ማለት የሀገር ሀብት መሆኑን በቂ ግንዛቤ ውስጥ ያላስገባ የሚወገዝ ተግባር ነው።
የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው የሰማችኋቸው። መንግስትም ምላሽ ሰጥቷል።
መንግስትነቱ የሚረጋገጠው የዜጎችን ደህንነት ሲጠብቅ የህግ የበላይነትን ሲያረጋግጥ ነው። ስለዚህ አሁን ባለበት ሁኔታ እነዚህ ጉዳዮች ተከስተዋል። እነዚህን ጉዳዮች ዝም ብሎ ማየት በፍጹም ጊዜ የሚሰጠው ጉዳይ አይደለም። በእኔነት የመንግስትም አቋም ይሄው ነው።
የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው የሰማናቸው። ዘገባውን በመጽሔት ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አዲስ የበረራ መቆጣጠሪያ የተገጠመላቸውን አዲሶቹን ቦይንግ 737 ማክስ 8 አውሮፕላኖች የሚያሳዩትን ጠባይ ለመረዳትና ለመግባባት ያግዛል የተባለ ልዩ መሳሪያ የመለማመጃ ምስለ በረራ ወይም ሲሚሌተር ላይ በመግጠም የኢትዮጵያ አየር መንገድ ሌሎች አየር መንገዶችን ቢቀድምም በወዲያኛው ሳምንት እሁድ በበረራ ቁጥር ኢቲ 302 ከአዲስ አበባ ተነስቶ ቢሾፍቱ አቅራቢያ የወደቀው ጀት አብራሪ ግን በተለይ በዚህ አዲስ መሳሪያ ላይ ልምምድ አለማድረጉን ማንነቱ እንዲገለጽ ያልፈለገ ምንጭ ነግሮኛል ሲል ኒውዮርክ ታይምስ ጋዜጣ በትናንትናው እትሙ ዘግቧል። ይህንኑ ዘገባ አስመልክቶ የኢትዮጵያ አየር መንገድ ዛሬ ጋዜጣዊ መግለጫ ሰጥቷል። የአየር መንገዱ የቦይንግ 737 ማክስ 8 አውሮፕላን አብራሪዎች ቦይንግ የአውሮፕላኑን አብራሪዎች እንዲወስዱ የሚመክረውንና የዩናይትድ ስቴትሱ ፌዴራል አቪዬሽን አስተዳደር ማረጋገጫ የሰጠባቸውን አስፈላጊ ስልጠናዎች በሙሉ መውሰዳቸውን ጠቅሶ አየር መንገዱ የኒውዮርክ ታይምሱን ዘገባ አጣጥሏል። በምሽቱ አብይ ርዕስ እናተኩርበታለን።
በታንዛኒያ እስር ቤቶች ውስጥ የሚገኙ የኢትዮጵያ ዜጎችን እያስፈታ መሆኑን ዳር ኤስ ሰላም ያለው የኢትዮጵያ ኤምባሲ አስታወቀ። ኤምባሲው ታንጋ ከሚባለው የታንዛኒያ ግዛት ብቻ እስከ ነገ አርብ ከ280 በላይ ኢትዮጵያውያን ተፈተው ወደ ሀገራቸው ይመለሳሉ ሲል አስታውቋል። በመጽሔት ዝርዝር ዘገባ ይዘናል።
የዜጎችን መሰረታዊ ሰብአዊ መብቶች ማስከበር የመንግስት ተቀዳሚ ተግባር መሆኑ ተዘንግቷል ሲል ወቀሳ ያሰማው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ መግቢያው ላይ እንዳሰማነው ችግሩ አስቸኳይ ትኩረት እንዲሰጠው አሳስቧል። ይህንንም በመጽሔት ክፍለ ጊዜ እናቀርባለን።
ከ600 በላይ የሚሆኑ የመቀሌ መምህራን የቤት መስሪያ ቦታ ይሰጠን ብለን ከ3 ዓመታት በፊት ጠይቀን እስካሁን መልስ አልተሰጠንም ሲሉ አማረዋል። ሁለት ቀን ሥራ አቋርጠው የክልሉን ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልን ለማነጋገር ቢሞክሩም እንዳልተሳካላቸው እንዲያውም ደሞዛቸው እንደተቆረጠና ማስጠንቀቂያም እንደተሰጣቸው ተናግረዋል። በመጽሔት ዝርዝር ዘገባ ይዘናል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከግብር ገቢ ላይ የሚመነትፉ የመንግስትና የባንክ ባለስልጣናትን በይፋ ማጋለጤ ነው ሲል የደቡብ ሱዳን የብሔራዊ ገቢ ባለስልጣን መስሪያ ቤት አስጠነቀቀ። እንደ አውሮፓውያን አቆጣጠር ባለፈው የካቲት ወር ከ9 ሚሊዮን ዶላር በላይ ገቢ አሰባስበናል። ከዚያ በቀደመው ጥር ወር ደግሞ የሰበሰብነው 4.7 ሚሊዮን ዶላር ነበር ብለው ያነጻጸሩት የባለስልጣኑ ኮሚሽነር ኦሊምፒዮ ኦቲፒዮ፣ ሆኖም አሁንም ቢሆን ገንዘብ ወደ ግል ኪሳቸው የሚያዞሩ ጥቂት ምግባረ ብልሹ ባለስልጣናት መኖራቸው አልቀረም ብለዋል። መስሪያ ቤታችን በቅርቡ ስማቸውን ይፋ ነው የሚያደርገው ሲሉም ኮሚሽነሩ አስጠንቅቀዋል።
የሚመነጥፉ አልሻቸው
እሺ፣ የሚሰሩ
ጠንከር ያለም ካለች ጠንከር አድርጊ። ዓለም አቀፍ የረድኤት ሰራተኞች ባለፈው ሳምንት 3 የደቡባዊ አፍሪካ ሀገሮችን በመታው ከባድ ዝናብ ያዘለ አውሎ ነፋስ ካደረሰው ውድመት በሕይወት የተረፉ ሰለባዎችን ለማውጣትና አጣዳፊ እርዳታ ለማድረስ እየተሯሯጡ ናቸው። የሞዛምቢኳን ቢየራ ከተማ ጠራርጎ ወደ አጎራባች ዚምባብዌና ማላዊ የዘለቀው ሳይክሎን ኢዳይ ባደረሰው ውድመት ከተቀረው ዓለም መገናኛ ላሳጣቸው ብዛት ያላቸው መንደሮች ምግብ በሄሊኮፕተሮች ከአየር መጣል ተጀምሯል። በሶስቱ ሀገሮች ውስጥ የሞቱት ሰዎች ቁጥር ከ300 በላይ መድረሱ ነው የተገለጸው። ሞዛምቢክ የሶስት ቀን ሀዘን ላይ ነች። አዲሱ አበበ ተጨማሪ ይዟል።
ባለስልጣናት እንዳረጋገጡት በሞዛምቢክ፣ ዚምባብዌና ማላዊ የሞተው ህዝብ ቁጥር ከ300 በላይ ነው። የአየር ንብረት ጠበብት በበኩላቸው እስከ ነገ ሐሙስ ድረስ የጎርፍ መጥለቅለቅ የሚያስከትል ኃይለኛ ዝናብ እንደሚጥል ይተነብያሉ።
What WFP is doing at the moment, we're helping with the assessments, we're bringing in food through the app with airplanes and helicopters, we're bringing down helicopters.
በአሁኑ ወቅት የዓለም የምግብ ፕሮግራም እያደረገ ያለው በሄሊኮፕተርና በሌላም አውሮፕላን ምግብና ውሃ ማቅረብ ከዚያም በአደጋው ለተጎዱ ወገኖች ምግቡን ማከፋፈል ነው።
በወንዝ ሙላትና በጎርፍ መጥለቅለቅ ሞዛምቢክ ከፉኛ ተጎድታለች። አንዳንድ የረድኤት ድርጅቶች አስፈላጊ ነገሮችን ማቅረባቸውን ቀጥለዋል። አደጋውን በተመለከተ ሞዛምቢክና ደቡብ አፍሪካ ከአየር አስቸኳይ ምግብ እርዳታ እያጣሉ ነው። የአውሮፓ ህብረትን ጨምሮ ዓለም አቀፍ የረድኤት ድርጅቶች የገንዘብና የትራንስፖርት አገልግሎት እያቀረቡ ሲሆኑ ብሪታንያና የተባበሩት አረብ ኤምሬቶች እርዳታ ለመላክ ቃል ገብተዋል። ዩናይትድ ስቴትስም ከሸሪክ አገሮቿ ጋር በመሆን በእርዳታ አቅርቦቱ እንደምትሳተፍ የውጭ ጉዳይ ሚኒስቴር አስታውቋል።
በተባበሩት መንግስታት ድርጅት የተሰናዳ የሊቢያ ጉዳይ ጉባኤ በሚቀጥለው ወር ይከፈታል። ጉባኤው በክፍፍልና በሁከት ውስጥ በምትገኘው ሀገር ለረጅም ጊዜ ሲጠበቅ የቆየውን ምርጫ ዝርዝር አመላካች ይሆናል ተብሎ ይጠበቃል። ጉባኤው የሚከፈተው ሚያዝያ 14 ቀን ሲሆን ሁለቱንም ጉዳዮች ማለትም ሀገሪቱ አሁን ባለችበት ትርምስ ውስጥ መቆየቷንና ሌላም ግጭት መቀስቀሱን ለመከላከል ይበጃል ብለዋል የመንግስታቱ ድርጅት ልዩ ተወካይ።
በመጨረሻም ዜና ረፍታለን። የተከበራችሁ አድማጮች፣ የትምህርት ባለሙያው ደራሲውና የምርምሩ ሰው ፕሮፌሰር ተሾመ ዋጋው አረፉ። በ89 ዓመት ዕድሜያቸው በሚኖሩባት በዩናይትድ ስቴትስ አን አርበር ሚሽግን ግዛት ከዚህ ዓለም በሞት የተለዩት ከትናንት በስቲያ ነው። አቶ ፕሮፌሰር ተሾመ ዋጋው በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በፕሮፌሰር ማዕረግ የሳይኮሎጂ ዲፓርትመንት ሊቀመንበርና ዲን በመሆን አገልግለዋል። ፕሮፌሰር ተሾመ አገራቸው ውስጥ ብቻ ሳይሆን ጃፓን፣ ደቡብ ኮሪያ፣ መካከለኛው ምስራቅና በአጠቃላይ ማዕከላዊ በምስራቅና ሰሜናዊ አውሮፓም እየተዘዋወሩ ያስተማሩ የዘመናችን ዓለም አቀፍ መምህር ነበሩ። 4 መጽሐፍት የደረሱ ብዙ ጆርናሎችን ወይም መጽሔቶችን ያዘጋጁና የተለያዩ ምርምሮችን ያደረጉት ተሾመ ዋጋው ለተባበሩት መንግስታት ድርጅት፣ ለዓለም ባንክና ለኢትዮጵያ መንግስትም በአማካሪነት አገልግለዋል። በአውሮፓ የዘመን አቆጣጠር ጥር 1930 ዓ.ም ጎንደር ክፍለ ሀገር ደብረ ታቦር የተወለዱት ፕሮፌሰር የመጀመሪያ ዲግሪያቸውን ኒው ሳውት ዌልስ አውስትራሊያ ውስጥ ከሚገኘው አቫንዴል ኮሌጅ በፒኤችዲ ዲግሪያቸውን ደግሞ ዩናይትድ ስቴትስ ውስጥ ከሚገኘው ዩኒቨርሲቲ ኦፍ ሜሪላንድ ኮሌጅ ፓርክ በ1965 አግኝተዋል። ዶክተር ተሾመ ዋጋው በአውሮፓ የዘመን አቆጣጠር ከ1975 ጀምሮ በጡረታ እስከተገለሉበት ጊዜ ድረስ በዩኒቨርሲቲ ኦፍ ሚሽገን የትምህርት ወይም ኤጁኬሽን ፕሮፌሰር ሆነው አገልግለዋል። ፕሮፌሰር ተሾመ ዋጋው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ክፍል ከመጀመሩ በርካታ ዓመታት አስቀድሞ በጊዜው ተቀርጸው ይተላለፉ የነበሩ የአማርኛ ፕሮግራሞችን ያቀርቡ ነበር። ለዝግጅት ክፍላችን ይህንኑ ካስታወሱበት ድምፃቸው ጥቂት እናሰማችሁ።
አውስትራሊያ ዳት ዓመት ቃጠን ነው በኋላ ካሊፎርኒያም ትችው ለትምህርት ምክንያት ነው ዋሽንግተን ዲሲ መጣሁት። ከዚያ ሳለሁኝ እንዲህ ያለ መስሪያ ቤት አማርኛ ይፈልጋልና ሄደን ብታነጋግራቸው ጓደኞች ናቸው ቤተክርስቲያን ተገናኝተን። ከኔ በፊት ማን እንደሆነ አላውቅም፣ ግን ያቺን ጊዜ ተጀምሮ ወዲያው ቆርጧል። ገባሁኝ፣ ፈተና ሰጡኝ፣ ወዲያው ተስማማነ። እኔም ስራውን ወደድኩት፣ እነሱም በጣም ወደዱት። እዚያ ጀመርን። ይሄ የሆነው በ1958 ነው በፈረንጅ። ከዚያ ከ1958 ጀምሬ እስከ 1965 ድረስ እዚህ በአሜሪካ ድምፅ ውስጥ ሰርቻለሁ።
ፕሮፌሰር ተሾመ ዋጋው ከአራት ዓመት በፊት የኢትዮጵያ ግዩራን ድርጅትን ሽልማት በተቀበሉበት ጊዜ ለአሜሪካ ድምፅ ከሰጡት ድምፅ የተቀነጨበ ነው የሰማችሁት። የዶክተር ተሾመ ዋጋውን ሕይወትና ስራ በመጪው እሁድ በመጽሔት ክፍለ ጊዜ እንዘክራለን። የዜናው ክፍለ ጊዜ አበቃ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ የሚተላለፍላችሁ ዝግጅት ነው። በናይል ሳት ቪኦኤ 24 ላይ ያላልነው ለጊዜው እክል እንዳለ እየነገራችሁን ነው። የአሜሪካ ድምፅ እክሉን ለማስተካከል ወይም ለማረም ጥረት እያደረገ ነው፣ ከወዲሁ እናስታውቃለን። በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 12 ምሽት ፕሮግራማችን ነው። አብራችሁን ቆዩ።
ሉሲ በሰማይ ላይ
ልክ እንደኛ እንደ ኢትዮጵያዋ ሉሲ እንደ ድንቅነሽ ይሄ ሚሽን የመንኮራኩር ሄዶ የሚጎበኛቸው እነዚህ ትሮጀንስ የተባሉት የድንጋይ ፍላጮች መጀመሪያ ሶላር ሲስተም ያሁን ፀሐይን የሚዞሩት ፕላኔቶች በሙሉ መጀመሪያ ቢሊየንስ ዓመታት በፊት የነበሩትን ሁኔታ የሚገልጹልን ናቸው።
በአሜሪካው የኤሮኖቲክስና የጠፈር አስተዳደር ናሳ የጎዳርድ የጠፈር በረራ ማዕከል የፕላኔታሪ ሳይንስ ዲቪዥን አሶሺየት ዳይሬክተር ናቸው። ዶክተር ብሩክ ላቀው ይባላሉ። በምሽቱ የሳይንስ ዝግጅት ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ
አዲስ የበረራ መቆጣጠሪያ የተገጠመላቸውን አዲሶቹን ቦይንግ 737 ማክስ 8 አይሮፕላኖች የሚያሳዩትን ጠባይ ለመረዳትና ለመግባባት ያግዛል የተባለ ልዩ መሳሪያ የመለማመጃ ምስለ በረራ ወይም ሲሚሌተር ላይ በመግጠም የኢትዮጵያ አየር መንገድ ሌሎች አየር መንገዶችን ቢቀድምም በወዲያኛው ሳምንት እሁድ ጠዋት በበረራ ቁጥር ኢቲ 302 ከአዲስ አበባ ተነስቶ ቢሾፍቱ አቅራቢያ የወደቀው ጀት አብራሪ ግን በተለይ በዚህ አዲስ መሳሪያ ላይ ልምምድ አለማድረጉን ማንነቱ እንዲገለጽ ያልፈለገ ምንጭ ነግሮኛል ሲል ኒውዮርክ ታይምስ ጋዜጣ በትናንት እትሙ ዘግቧል። ይህንኑ ዘገባ አስመልክቶ የኢትዮጵያ አየር መንገድ ዛሬ በሰጠው ጋዜጣዊ መግለጫ የአየር መንገዱ የቦይንግ 737 ማክስ 8 አይሮፕላን አብራሪዎች ቦይንግ የአይሮፕላኑ አብራሪዎች እንዲወስዱ የሚመክረውንና የዩናይትድ ስቴትሱ ፌዴራል አቪዬሽን አስተዳደር ማረጋገጫ የሰጠባቸውን አስፈላጊ ስልጠናዎች በሙሉ መውሰዳቸውን ጠቅሶ የኒውዮርክ ታይምሱን ዘገባ አጣጥሏል። አሉላ ከበደ የአየር መንገዱን መግለጫ፣ የቀደመውን የኒውዮርክ ታይምስ ጋዜጣና የሰሞኑን ተያያዥ ዜናዎች አጣምሮ ተከታዩን አጠናቅሯል።
አብራሪዎቹ ይህን የውዝግቦች ሁሉ መነሻ የሆነውን ቦይንግ 737 ማክስ 8ን ከማብረራቸው በፊት ቦይንግ 737 ኤንጂ ወይም ቦይንግ 737 ኔክስት ጄኔሬሽን እና ቦይንግ 737 800 ማክስ በመባል የሚታወቁትን ከዚያ አስቀድሞ በነበሩት አውሮፕላኖች መካከለ ያለው ልዩነት መምላት የሚያስችል አስፈላጊ ስልጠና አጠናቀው ወስደዋል ሲል ነው የኢትዮጵያ አየር መንገድ ቦይንግ የትላንቱን የኒውዮርክ ታይምስ ጋዜጣ ያስተባበለው። በተጨማሪም ባለፈው ጥቅምት ወር 189 ሰዎችን አሳፍሮ የጃካርታውን የሶኮ ሃራኖ ሃታ ዓለም አቀፍ አውሮፕላን ጣቢያ በለቀቀ 12 ደቂቃዎች ውስጥ በተመሳሳይ ተከስክሶ ወሬ ነጋሪ ሳይቀር እንደሚባለው ሁሉም ተሳፋሪዎች ያለቁበትን አደጋ ተከትሎ የዩናይትድ ስቴትስ የፌዴራል አቪዬሽን ባለስልጣን ኤፍኤኤ ያወጣውን የአስቸኳይ ጊዜ ማዘጃ አስመልክቶ ገለጣ የተደረገላቸው መሆኑን አየር መንገዱ ዘርዝሯል። ቦይንግ 737 ማክስ 8 ሙሉ የምስለ በረራ መሳሪያ ለአደጋዎቹ ከፊል መንስኤ ሳይሆን አይቀርም በሚል በምርመራው ልዩ ትኩረት የሳበውና በእንግሊዝኛው ምህጻረ ቃል MCAS በመባል የሚታወቀው አዲሱ ልዩ የመቆጣጠሪያ መሳሪያ እንደ ኢትዮጵያ አየር መንገድ መግለጫ በበረራ ወቅት የሚከስታቸውን ችግሮች ለመቋቋም እንዲያስችል ሆኖ አልተሰራም ሲል መግለጫው አክሎም የአደጋው መንስኤ ገና በመጣራት ላይ ባለበት ባሁን ወቅት የተሳሳተ ኃላፊነት የጎደለውና አሳሳች ያለውን መሰል አስተያየት ከመስጠት እንዲቆጠቡ የሚመለከታቸው ሁሉ ያላቸውን ወገኖች አሳስቧል። በግራም በቀኝም ያሉ ጉዳዩ የሚመለከታቸው ክፍሎች የመርመራው የመጨረሻ ውጤት እስኪታወቅ በትዕግስት እንዲጠባበቁ ዓለም አቀፍ ደንቦች ይጠይቃሉ ሲልም የኢትዮጵያ አየር መንገድ በዚሁ ጋዜጣዊ መግለጫው አሳስቧል። ይህ በእንዲህ እንዳለ የኒውዮርክ ታይምስ ጋዜጣ በዛሬው እትሙ የተከሰከሱት የቦይንግ አውሮፕላኖች ከአውሮፕላኖቹ የበረራ ክፍል ውስጥ ሊኖሩ ይገቡ የነበሩ ሁለት የአደጋ መጠበቂያዎች የሚጎድሏቸው መሆኑንና ለዚህም ብቸኛው ምክንያት ጋዜጣው አጽንኦት ሰጥቶ ገለጠ ቦይንግ ተጨማሪ ክፍያ በመጠየቁ ነው ብሏል። ይህ በእንዲህ እንዳለ ቦይንግና ተቆጣጣሪው የዩናይትድ ስቴትስ የፌዴራል አቪዬሽን ባለስልጣን ኤፍኤኤ ራሱ የዩናይትድ ስቴትስ የፍትህ ሚኒስቴር የወንጀል ምርመራ ትኩረት ሆነዋል። ምክንያት ኤፍኤኤ ለሚሰጠው የብቃት ማረጋገጫ በባለስልጣን መስሪያ ቤቱ ሊካሄድ ይገባው የነበረውን የምርመራ ሂደት የሚያካሂደው ቦይንግ ሆኖ በመገኘቱ ነው። ከኤፍቢአይ ምርመራ በተጨማሪም የዩናይትድ ስቴትስ ምክር ቤትም ቀርበው የምስክርነት ቃል እንዲሰጡ መጥራቱ ይፋ ተደርጓል። ኢትዮጵያ አየር መንገድና የኢትዮጵያ ትራንስፖርት ሚኒስቴር ባለስልጣን ለተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። አድማጮች እንዳገኘን እናቀርባለን።
አሉላ አመሰግናለሁኝ ለግሩም ተነቀሩ። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በታንዛኒያ እስር ቤቶች የሚገኙ የኢትዮጵያ ዜጎችን እያስፈታ መሆኑን ዳር ኤስ ሰላም ያለው የኢትዮጵያ ኤምባሲ አስታውቋል። ኤምባሲው ታንጋ ከሚባለው የታንዛኒያ ግዛት ብቻ እስከ ነገ አርብ ከ280 በላይ ኢትዮጵያውያን ተፈተው ወደ ሀገራቸው ይመለሳሉ ሲል አስታውቋል። ናይሮቢ የሚገኘው ዘጋቢያችን ገልሞ ዳዊት ተጨማሪ ይዟል።
በተለያዩ ጊዜያት በህገወጥ መንገድ ታንዛኒያ የገቡ የኢትዮጵያ ፍልሰተኞች ከእስር ማስፈታት መጀመሩን ዳሬ ሰላም ያለው የኢትዮጵያ ኤምባሲ አስታወቀ። በኤምባሲው ሚኒስትር ካውንስለር የሆኑት አቶ ቴዎድሮስ ግርማ ታንጋ ከመባለው የታንዛኒያ ግዛት ብቻ ከ280 በላይ ኢትዮጵያን መፈታታቸውን አስታውቀዋል።
ታንዛኒያ ታንጋ የሚባል ግዛት ላይ ማወይኒ የሚባል እስር ቤት አለ። እዛ ውስጥ በእስር ላይ የነበሩ ከ285 የሚሆኑ ኢትዮጵያውያኖች ነበሩ። ኦልሞስት ያለፉት 3 አመት እስር ላይ ቆይተዋል። የእስር ጊዜያቸውን አጠናቀው ለወራት በእስር ቤት ስለመቆየት ተገደው ነበር የቆዩት። ስላልተለቀቁና ወደ ሀገር መመለስ ስላልቻሉ ከዛ ኤምባሲያችን በመንግስት ጉዳዩ ከሚመለከታቸው አካላትን በማስተባበር የአውሮፕላን ቲኬት ተቆርጦላቸው ከታንጋ ወደ ዳረ ሰላም ተጉዘው ከዳረ ሰላም እንደገና ወደ አዲስ አበባ እንዲመለሱ የማድረግ ስራ እየተሰራ ነው ያለው። እስካሁን ድረስ ዛሬን ሳይጨምር ዛሬ ሌሊት ቢጓዙ አሉ 44 ሰዎች፣ እነሱ ሳይጨምር ኦልሞስት 200 ሰዎች ወደ ኢትዮጵያ ተመልሰዋል። ቀሪዎቹን 85 ሰዎች ዛሬና ነገ፣ ዛሬ 44 ነገ 41 ሰዎች ወደ ኢትዮጵያ ይመለሳሉ። ስለዚህ ታንጋ ከሚባለው ግዛት ከአንድ ቦታ 285 ሰዎች ወደ ኢትዮጵያ ይመለሳሉ ማለት ነው እስከ አርብ ጠዋት ድረስ።
ታንዛኒያ ያለው የኢትዮጵያ ኤምባሲ በቅርቡ በሀገሪቱ ከ2000 በላይ ኢትዮጵያውያን በእስር እንደሚገኙ አሳውቆ የነበረ ሲሆን አቶ ቴዎድሮስ ግን አሁንም ትክክለኛውን አሃዝ ለማወቅ ኤምባሲው አሰሳ ሊጀምር መሆኑን ገልጸዋል። ከታንዛኒያ ታንጋ ግዛት የተፈቱት ኢትዮጵያውያንም ጤንነታቸው በመልካም ሁኔታ ላይ እንዳለ ገልጸው ነገር ግን በእስር ጊዜያቸው በርካታ ችግር ውስጥ ያለፉ መሆናቸውን ተናግረዋል። በቀጣይም በዋና ከተማ ዳር የሰላም አካባቢ ባሉ እስር ቤቶች ያሉ ኢትዮጵያውያንን አስፈትተው ወደ ሀገር የመመለስ ስራ ይከናወናል ብለዋል አቶ ቴድሮስ።
በቀጣዮቹ አንድ ሳምንት ነገሮች በእኛ ቅድ ሄዱልን። ምክንያቱም ሌሎች ባለድርሻ አካላቶች ሲምፕሊ ታንዛኒያ መንግስት የእስር ቤት ኃላፊዎች ጋር ቅንጅት የሚሰራ ስራ ነው። እነሱ ጋር ያለው በያዝነው ቅድ መሰረት ሄድልን ከሆነ በአንድ ሳምንት ጊዜ ውስጥ ተጨማሪ 250 ሰዎችን ከዳር ሰላም ከተማ ኡኮንጋና ስጌራ የሚባሉ እስር ቤቶች አሉ። ኡኮንጋ የሚባለው ብሬዝል ላይ ወደ 75 ሰዎች አሉ። ስጌራ የሚባለው ቦታ ላይ ወደ 170 አካባቢ የሚሆኑ ሌሎች እስረኞች አሉ። እነኝን ክሊር ለማድረግ እየሰራ ነው። በተጨማሪ በአንድ ሳምንት ባለ ጊዜ ውስጥ ይወጣሉ ቢል ቅን ያለን እኛ።
አቶ ቴድሮስ አሁንም ከስር ተፈተው ወደ ሀገር እየተመለሱ ያሉት ኢትዮጵያውያን ወደፊት ሁለተኛ እንዳይሰደዱ ኤምባሲው ምን አረጋ የሚል ጥያቄም ተጠይቀዋል።
እንግዲህ አሁን ዝም ብለን አይደለም የልቅቅናቸው ለነው እስረኞቹ ከተፈቱ በኋላ ሰፊ ጊዜ ወስደን የማስተማር ስራ ግንዛቤ የመፍጠር ስራ ሰፊ ውይይት ይደረጋል። እንግዲህ ኤምባሲው ደረጃ የምናደርጋቸው ውይይቶች አሉ። እዛ ላይ እንግዲህ ተጨባጭ ነገሮች አንስተን ልናስረዳቸው የሞከርን ነው። አሁን ለየት ባለመልኩ አሁን እየገቡ ያሉት ህጋዊ በሆነ መልኩ አሻራ ሰጥተው ፎቶግራፍ ተነስተው እንግዲህ በበንደማንኛውም በቀፍ ተጓዥ በአውሮፕላን ስለሆነ የሚጓዙት ይህን አሟልቶ ነው ያልኩት እና አሻራ ሲሰጡ ይመዘገባል። በታንዛኒያ መንግስት በኢሚግሬሽን ኦቶሪቲ ዳታቸው ይመዘገባል ማለት ነው፣ ይቀመጣል። በቀጣይ ይህ ነገር ደግሞ ከመጡ በበለጠ እንደሚከፉባቸው ነው የታንዛኒያ መንግስት ጋር የተሰጠን መረጃ። ይህንን እያስረዳናቸው ነው። ስለዚህ የራሳቸውን መጉዳት ውስጥ እንደሚገቡ እየነገርናቸው ነው። ይህን እያዩ ይበለጠሉ ብለን እነሱም አብዛኞቹ ደግሞ በጣም ተቀጥተዋል ገብተዋል። ሶስት አመት ሙሉ እስር ቤት ሲቆዩ የጉልበት ስራ፣ የሰው ቤት ህንጻ ሲገነቡ፣ የሰው ማሳ ሲያርሱ፣ ለሰው ውሃ ሲቀዱ፣ በጭንቅላታቸው ለየፖሊስ ኦፊሰሮች ውሃ ሲቀዱ ነው የቆዩት። ለመኖሪያ ቤታቸው ለምናቸው እና በቀን 24 ሰዓት ውስጥ አንድ ምግብ እየተመገቡ ነው የቆዩት። ትልቅ ቅጣት ነው። እንደውም ልደረጆች ነው እነሱ በህይወት ተረፉ እንጂ በርካቶች ሞተዋል። ከእነሱ ጋር የመጡ በመንገድ ላይ ባህር ላይ ሰምተው የቀሩ አሉ። በኮንቴነር ውስጥ ተከታፉ ነው የሞተ አለ። የተለያየ መንገድ ህይወቱ ያለፈ አለ። ተርቦ መንገድ ላይ ወድቆ የቀረ አለ እና ይሄን ነግረናቸዋል። እነሱም በጣም ትምህርት እንደወሰዱበት ነው በፊታቸው የሚናገሩት።
ህገወጥ የሰዎችን ዝውውር ለመግታት የኢትዮጵያ የኬንያና የታንዛኒያ ኢሚግሬሽን ኃላፊዎች በቅርቡ ከዓለም አቀፉ የፍልሰተኞች ድርጅት አይኦኤም ጋር በመተባበር ውይይት እንደሚያደርጉም አቶ ቴድሮስ ተናግረዋል። ፍልሰተኞቹን ወደ አገር የመመለስን ወጪ የሸፈነው የኢትዮጵያ መንግስት ነው። ለአሜሪካ ድምፅ ገልሞ ዳዊት ነኝ ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ወደ አዲስ አበባ እንመለሳለን። አሁን የዜጎችን መሰረታዊ ሰብአዊ መብቶች ማስከበር የመንግስት ተቀዳሚ ተግባር መሆኑ ተዘንግቷል ሲል ወቀሳ ያሰማው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ችግሩ አስቸኳይ ትኩረት እንዲሰጠው አሳስቧል። የመንግስት ባለስልጣናት ለመብቶች ጥሰት ዋና ተዋናዮች ናቸው ሲልም አማረዋል ፓርቲው። በሌላ በኩል መንግስት የህግ የበላይነትን የሚያረጋግጡት ጠንካራ እርምጃዎችን እንደሚወስድ የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። መለስካቸው አማረ ዝርዝሩን ይዟል።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ትናንት ከቀትር በኋላ በጠራ ጋዜጣዊ መግለጫ ያሰራጨው ጽሑፍ በአጠቃላይ ሲታይ መንግሥት የሕግ ማስከበር ሥራውን ዘንግቶታል የሚል እምቅ ትርጉም ይሰጣል። ጽሑፉ ገና ከመንደርደሪያው ለማመን እጅግ በሚያዳግት ደረጃ የዜጎች ሕገ መንግሥታዊ መብቶች በመንግሥት ባለሥልጣኖች ሲጣሱና ማንም የጎበዝ አለቃ ራሱን ከሕግ በላይ አድርጎ ሕዝቡን ሲያስፈራራና ሲዝትበት መንግሥት እያየ ዝም ማለቱ በእጅጉ የሚያስገርም እንደሆነ ያወሳል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ የጽሑፍ መግለጫ ተፈጽመዋል ላላቸው ሕገ ወጥ ድርጊቶችም 6 ምሳሌዎችን ይዘረግራል። ከእነዚህ መካከልም በጌዲዮ ሕዝብ ላይ ደርሷል ስላለው መፈናቀል የፓርቲው መግለጫ ዘርዝረዋል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ
ለምሳሌ ከቀያቸው በአስገዳጅ ጠባብ ኃይሎች የመፈናቀል አደጋ የደረሰበት የጌዲዮ ህዝብ ከነሐሴ 2010 ጀምሮ እስከ መጋቢት 2011 ድረስ ከፌዴራሉ መንግስት እርዳታ ያለመግኘቱን ምክንያት መረዳት ያዳግታል። ከዚያም በላይ መንግስት የተፈናቀሉትን ዜጎች ወደ መኖሪያ ቀያቸውና ቤቶቻቸው ለመመለስ ከመሞከር ይልቅ ወደ ብሔራዊ ክልላቸው ወይም የጎሳ ግዛታቸው በትምህርት ጥቅስ መልሶ ለማቋቋም በሚያደርገው እንቅስቃሴ ዜጎች ለኢኮኖሚ እና ለስነልቦና ችግር ተጋልጠዋል። በሰረፓ እምነት ከአንድ ክልል የተፈናቀሉትን የአንድ ብሔር ማህበረሰብ አባላት በሌሎች አካባቢዎች ፍላጎታቸው ሳይረጋገጥ ለማስፈር የሚደረገው ሙከራ ዜጎች ለዘመናት የመኖሪያ ቤታቸውና የኢኮኖሚ መሰረታቸው በሆነው ቀያቸው የመኖር ህገ መንግስታዊ መብት የምጥስ እንደመሆኑ ፈጽሞ ተቀባይነት የሌለው ነው። በከፋ መልኩም እርምጃው ያንዳንዱ ክልል የተክሳለው የዘር ማጽዳት ወደሚመስል አዘቅት ውስጥ መግባት ይሆናል። ስለሆነም በዚህ ረገድ የመንግስት ኃላፊነት ህዝቡን ወደ ተፈናቀለበት ቀዬው መልሶ ደህንነቱን ማስጠበቅና መልሶ ማቋቋም ስራ መስራት ነው።
ኢሶዴፓ በተለይ በአዲስ አበባ አካባቢና በሌሎችም ከተሞች ዙሪያ በህገወጥ ግንባታ ስም በባለስልጣናት ሲከናወን የቆየውን የቤት ማፍረስ ድርጊት አንዱና ጉልህ በህዝብ ላይ የሚፈጸም በደል እንደሆነ በመግለጫው አስረድቷል።
ለአብነት ያህል በአዲስ አበባ ከተማ ዙሪያ ለገጣፎ ከተማ የዜጎችን መኖሪያ ቤቶች በድንገት በማፍረስ እንዲፈናቀሉ በመደረጋቸውና ሕፃናትና እመጫት እናቶች ጭምር እላያቸው ላይ ቤት ስለመፍረሱ ሰምተን እጅግ አሳዝኖናል፣ አፍረንበታል። መንግስት የዜጎችን መሰረታዊ የቤት ችግር ለማስወገድ ባልቻለበት ሁኔታ ዜጎች በግል ጥሪት የሰሩትን ቤት ያለ እቅድና ምትክ መጠለያ ሳይዘጋጅላቸው በድንገት ለብዙ ዓመታት የኖሩበትን ቤት አፍርሶ ሜዳ ላይ መጣል የዜግነት ክብር የሚነካ ድርጊት ከመሆኑም በላይ የወደመ የዜጎች ሀብት ማለት የሀገር ሀብት መሆኑን በቂ ግንዛቤ ውስጥ ያላስገባ የሚወገዝ ተግባር ነው።
በአዲስ አበባ ከተማ ባለቤትነት ጉዳይ አቋሙን የገለጸው ኢሶዴፓ በስራ ላይ ያለውን ህገ መንግስት ተቀብለው በመንቀሳቀስ ላይ ከሚገኙት የፖለቲካ ድርጅቶች መካከል አለመግባባት ሊፈጠር አይገባም ባይ ነው። በቅርቡ በአዲስ አበባ ከተማ ዙሪያ ኮዬ ፈጬ በተባለው ስፍራ ዜጎች ለአመታት ባጠራቀሙት ገንዘብ የኮንዶሚኒየም ቤት ዕጣ ደርሷቸው መፍራቸው እንዳይከበር መደረጋቸው የህግ የበላይነት መከበርን ከጥያቄ የከተተ ድርጊት እንደሆነም ገልጸዋል።
በኮዬ ጨፌ የኮንዶሚኒየም ግንባታ ፈቃድ ስለማግኘትና የመኖሪያ ቤት አፓርትመንቶችን ዕጣው ለደረሳቸው ባለቤቶች ለማስተላለፍ በሚደረገው ሂደት ለተፈጠረው ጣልቃ ገብነት ምክንያት የሆነው የአዲስ አበባ መዘጋጃ ቤት ነው። በመሆኑም ከኦሮሚያ ክልል ጋር ስምምነት ላይ ሳይደርስ ከህግ አግባብ ውጪ ግንባታውን ፈጽሞ ከሆነ ህንፃውን ለመገንባት ቅድመ ሁኔታ ማሟላት ባለመቻሉ ሙሉ ኃላፊነት መውሰድ ይኖርበታል። እናም የእነዚህ ዜጎች መብት እዚህ በፖለቲካ ግርዶሽ እና ፍጆታ ምክንያት መጣስ የለባቸውም እንላለን።
ከጋዜጣዊ መግለጫው በኋላ ቪኦኤ የጠቅላይ ሚኒስትሩን ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁንን አናግሯቸዋል። አቶ ንጉሱ እንዳሉት በአሁኑ ጊዜ በሀገሪቱ የሚፈጸሙ ህገወጥ ድርጊቶች ይህንን ሊያስብሉ ቢችሉ አይደንቅም። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ መግለጫም ከዚህ አኳያ እንደሚመለከቱት ተናግረዋል። ይህ አገላለጽ ስህተት የሚሆነው ግን መንግስት የህግ የበላይነትን ጨርሶ ትቶታል፣ ዘንግቶታል ወደሚል ትርጉም ሲያደርስ ነው ይላሉ አቶ ንጉሱ ጥላሁን።
ይህን አብነት ጠቅሶ በኦሮሚያ፣ በአማራ፣ በቤኒሻንጉል ጉሙዝ፣ በደቡብ ግጭቶች የተስተዋሉባቸው ቦታዎች ላይ በዚህ አንድ አመት ውስጥ የተወሰዱትን እርምጃዎች ማሳያ ማስቀመጥ ይቻላል። የሆነ ሆኖ ግን እርምጃም ይወሰድ፣ በውይይትና በምክክርም ሰላማዊ ሁኔታ ለማምጣት ጥረት ይደረግ፣ የዜጎች መፈናቀልና መጎሳቆል በአሁኑ ሁኔታ አሳሳቢ ነው፣ ትክክል ነው። እዚህ ላይ ማንም ልዩነት ሊኖረው አይገባም። በዚህ አኳያ መንግስት በአቋም ደረጃ ህግን የማስከበር እና የህግ የበላይነትን የማረጋገጥ ወንጀለኞችን፣ ተጠርጣሪዎችን ወደ ህግ በማቅረብ ጉዳይ ላይ ድርድር አያደርግም። ምክንያቱም መንግስትነቱ የሚረጋገጠው የዜጎችን ደህንነት ሲጠብቅ፣ የህግ የበላይነትን ሲያረጋግጥ ነው። ስለዚህ አሁን ባለበት ሁኔታ እነዚህ ጉዳዮች ተከስተዋል። እነዚህን ጉዳዮች ዝም ብሎ ማየት በፍጹም ጊዜ የሚሰጠው ጉዳይ አይደለም። በእኔነት የመንግስትም አቋም ይሄው ነው። እንግዲህ ጠንከር ያሉ ጉዳዮች ሲከሰቱ መንግስትም ጠንከር ያሉ እርምጃዎችን በመውሰድ የህግ የበላይነትን ማረጋገጡ አይቀሬ።
አቶ ንጉሱ፣ ከዚህ ከመግለጫው ልትቀስልዎት አንድ ነገር ለማመን እጅግ በሚያዳግት ደረጃ የዜጎች ህገ መንግስታዊ መብቶች በመንግስት ባለስልጣኖች ሲጣስና ማንም የጎበዝ አለቃ ራሱን ከህግ በላይ አድርጎ ህዝቡን ሲያስፈራራና ሲዝትበት መንግስት እያየ ዝም ማለቱ እጅግ የሚያስገርም ነው ይላል። በእናንተ በኩል ይታመናል?
መንግስት ግጭት ቆስቋሽ ህብረተሰቡን በማፈናቀልም ባለቤት ሆኖ የሚንቀሳቀስ ማንኛውንም አካል ሆን ብሎ አይቶ እንዳላየ በመዘንጋት እና የመንግስት ሚናውን ለመወጣት ባለመፈልግ ችላ ያለው ነው ብሎ መገምገም በመንግስት በኩል መንግስት መተቸቱ በዚህ ረገድ ትክክል ነው። ምክንያቱም ህብረተሰብ ተፈናቅሏል። የተፈናቀለ ህዝብ ባለበት የመጀመሪያ ጉዳይ ይሄን ማስቆም ነው የመንግስት ስራ። ይሄንን አላስቆምም መንግስት። ነገር ግን ደግሞ ህዝብን ያፈናቀለ የጎበዝ አለቃ ይሁን ከመንግስት ባለስልጣን በማፈናቀል ብቻ እጁ ያለበት ሳይሆን ዜጎች ሲፈናቀሉ መነሻ ምክንያት የሆነ ችላ ያለ የተወ ምክንያቱም የሁሉም ዜጎች መንግስት ስለሆነ ይሄ ባለስልጣን የሁሉም ዜጎች ባለስልጣን ስለሆነ እንደዛ አይነት መረጃ በተገኘበት አለምንም ድርድር እርምጃ ይወሰዳል። ይሄ ጉዳይ የጎበዝ አለቃና የመንግስት ባለስልጣን ተብሎ የሚጣው አይደለም። ማንንም እጁ ያለበት በቅርቡም በጌዲዮ ዞን ክቡር ጠቅላይ ሚኒስትሩ በተገኙበት ጊዜ በዚህ ጉዳይ ላይ ዜጎችን በማፈናቀል እጁ ከየትም ይሁን ከየት ያለበት ወገን በህጋዊ ተጠያቂነት ይኖርበታል ብለው ያስቀመጡት አቅጣጫ ነው ትክክለኛ አቅጣጫ።
የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ባስተራጨው የጽሁፍ መግለጫ ለመንግስትና ለህዝብ ጥሪዎች አቅርቧል፣ አቋሞችንም ገልጿል። አቶ ንጉሱ ጥላሁን በበኩላቸው ለውጡን መንከባከብና መደገፍ የሁሉም ወገን ኃላፊነት እንደሆነ አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ከ600 በላይ የሚሆኑ የመቀሌ መምህራን የቤት መስሪያ መሬት ይሰጠን ብለን ከ3 ዓመታት በፊት ጠይቀን እስካሁን መልስ አልተሰጠንም ሲሉ አማረዋል። 2 ቀን ስራ አቋርጠው የክልሉን ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልን ለማነጋገር ቢሞክሩም እንዳልተሳካላቸው፣ እንዲያውም ደሞዛቸው እንደተቆረጠና ማስጠንቀቂያም እንደተሰጣቸው ተናግረዋል። አለም ፍስሐ የከተማዋን አስተዳደር አነጋግሮ ተከታዩን ዘግቧል።
ከዩኒቨርሲቲ ተመርቀው ለአመታት ስራ አጥተው እንደተቀመጡ ይናገራሉ። ከትግራይ ክልል የተለያዩ አካባቢዎች ተውጣጥተው ለክልሉ መንግስት ቅሬታ ለማቅረብ ወደ መቀለ ከተማ የተጓዙ ወጣቶች በተለይ በምህንድስና ሙያ የተመረቁ ስራ ለማግኘት እየተቸገሩ መሆናቸው ነው።
ለመኖሪያ ቤት የሚሆን ቦታ ለማግኘት ተደራጅተው በመጣበቅ ላይ የነበሩት መምህራን መሬት ባለማግኘታቸው ዶክተር ደብረጽዮን ገብረ ሚካኤልን ለማግኘት 2 ቀን ከስራ ገበታቸው አቋርጠዋል። 30 ማህበራት 640 አካባቢ የሚደርሱ አስተማሪዎች ተደራጅተው ከነሱ የሚያስፈልጉት ነገሮች አሟልተው በመጣበቅ ላይ ከነበሩ መምህራን አንዱ እንዲህ ይላል።
በህገ መንግስታችን መሰረት በኢትዮጵያ ለመምህራን የተለየ ጥቅም ተብሎ የ140 ካሬ ተጠቃሚዎች እንድንሆን ህገ መንግስት ፈቅደውልናል። ቢሆንም ግን በዚህ በመቀሌ ከተማ ይህንን ተግባር እየተተገበረ አይደለም።
መምህራን የመኖሪያ ቤት መሬት መስሪያ የማግኘት እድል እንዳጋጥማቸው የወጣውን መምሪያ መጠቀም አልቻልንም። ስለዚህ ከዚህ በመነሳት ስራችንን በማቆም ለመጠየቅ ተገድናል ይላል።
ስለዚህ አሁን 2 ቀን ስራ አቁመናል። ሰላማዊ ሰልፍም አይደለም፣ ስራ ያቆም ነው። ጥያቄያችን በተናጠል ስንጠይቅ ልንሰማ አልቻልንም። ስለዚህ ጥያቄያችን እንዲሰማ ብለን 2 ቀን ስራ አቁመናል። 2 ቀን ስናቆም የተሰጠን ምላሽ የለም። እስካሁን ያናገርን አካል የለም። ለምን እንደሆነ አልገባንም። የሚያዳምጠን ሰው እንኳን የለም። በዚህ ጊዜ ይሰጣችሁ ብሎ የሚያናገርን እንኳን የለም እስካሁን። ስለዚህ አዋጅ የሚታጠፈው ቀጣይ አመት ህዳር ወር አዋጁ ይታጠፋል። ከዚያ በኋላ ገገቢ እውቅና አግኝተን እያለ መሬት እንዳናገኝ እያደረጉ ነው ግለሰቦች ማለት ነው።
አርብ መጋቢት 6 እና ማክሰኞ መጋቢት 10/2011 ዓ.ም የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለማግኘት በቢሮቸው አካባቢ ውሎም ለማግኘት አልቻሉም።
ጭራሽ እንዲያስለኝል የሚፈልግ ሰው አለ እዛ። ይህ ዶክተር አማካሪ ያለ አቶ ተሽለ የሚባል ጭራሽ እንዲያገናኝን አይፈልግም። አንድ ቀን የሆኑ 3 ልጆች ተጋጠሙ። አንድ ልጆች ተፈሮ ለሁለት ይመስለኛል እነሱ ናፍ ገባል ነው። ከዛ በኋላ ጭራሽ እነሱ የገቡት ከ19 ቀን ምልልስ በኋላ ነው። ከ19 ቀን ምልልስ ወደዛ ቢሮ 16 ተመርቶ አርቲስቷ የሚያቀብ 16 ብቻ ነው። ሌላ የሚሄድ የለም፣ ሌላ የሚጠይቅ የለም። ስለዚህ 16 ሲሄዱ ጭራሽ የሚያገናኛቸው ሰው የለም። በቃ ነገ ይባላሉ፣ ተመልሶ ይመጣሉ። ከዛ በፊት ልጅ አይደለ ውሮዴ ይባላል። ብዙ ነገር ያለው ከዚያ በኋላ አመራችን ሳባ ምክርማ ዛሳርጉ ያው ጉዳይ ይሄ ነው። የሚያገናኙ ሰው የለም። ስለዚህ ተቸግረናል። ከአሁን በኋላ ጥያቄ መቀጠል አንችልም አላችሁ። እኛ በቃ ከአሁን በኋላ እናንተ ብቻ ትመሄድ የለባችሁ፣ አብረን ነው የምንሄደው አለና አብረን ሄድ። አብ ደግሞ ቸር ስራ ላይ ነው። ለማንኛውም እኛ ሳይደረስ ነው አርብ ዕለት ሁለት ሰዓት ይሆን ዶክተርን ከዚያ ረሲ ቢሮ ገብተዋል። ትላንት ማክሰኝ ነበር ቴሌፎኑ ሂድና ስምንት ሰዓት ተወጠረች እናገናኛቸዋለን ብለው ያሉ
ይህ የመሬት ጥያቄ መብታችን ለማግኘት ወደሚመለከታቸው አካላት ብንሄድም የተለያዩ ምክንያት በመደርደር ቅጣት ይደርስብናል ይላሉ።
ጥፋት ነው የደረሰብን። መጀመሪያ በተወካዮች ብቻ ነበር እንደዚህ የደሞ ቅጣት ተፈርደን ከዚያ በኋላ ማስጠንቀቂያ ተሰጠን። ማስጠንቀቂያው አንድ ቀን ጥፋት፣ ሁለት ቅጣት ተቀጣን። ያ የትላንቱ እና የአርቡ ቀን ግን ገና ደሞ ገና ስላልወጣ በፕሮሰስ ላይ ነው እንደምንቀጣ እርግጠኛ ነኝ። ስለተፈሮ ነገር በጣም ኤግዛጅሬትድ ነው። በጣም የተጋነነ ጽሁፍ የተለጠፈበኛ ቢሮ በአሻት የሚቆጠሩ የሽነ ጊዜ ብክነት በማድረግ በህገ መንግስቱና በተማሪዎች በህዝቡ ጉዳት እያደረሳችሁ ስለሆነ ከደሞዝ ቅጣት ማሻገር በዲስፕሊን ከሰን ተገቢው ስጉምት እንደምንወስድ እናሳውቃለን ብሎ ላይ ተጽፎ ደግሞ የእኛ ትምህርት ቤት ርዕሰ መምህር አይደለም፣ የክፍለ ከተማችን ትምህርት ቢሮ ኃላፊ ነው። ትምህርት ጽፈት ኃላፊ
የመምህራን ጥያቄ ምላሽ ለማግኘት የመቀሌ ከተማ አስተዳደር የህዝብ ግንኙነት ኃላፊ አቶ ዘመንፈስ ፍስሃን አነጋግሬያቸው ነበር። አቶ ዘመንፈስ እኛ መሬት በምንሰጥበት ጊዜ ተደራጅተው ህጋዊ መስፈርት አሟልተው የነበሩ መምህራን በሙሉ ተሰጥቷቸዋል። አሁን የቀሩት በዛን ጊዜ በመቀሌ ያልነበሩና ገንዘብ ለመቆጠብ ያልቻሉ ናቸው። ስለዚህ ለእነዚህ መሬት ለመስጠት መጀመሪያ ሊዘጋጅ የሚገባ ስራ አለ። መሬት ማዘጋጀት አለብን። ካሳ ለመክፈል በጀት መያዝና በካቢኔና በከተማው ምክር ቤት መጽደቅ አለበት። ስለዚህ ይህንን ስራዎች ከጨረስን በኋላ ለሚቀጥለው ጊዜ ይሰጣሉ። አማራጭ ካገኘንም በዚህ ዓመት ሊሰጡ ይችላሉ ብለዋል። አለም ፍስሃ ከመቀለ።
አመሰግናለሁ አለም ለዘገባው። አሁን ከምሽቱ 3 ሰዓት ከ37 ደቂቃ ሊሆን ነው አዲስ አበባ ላይ በስቱዲዮአችን ሰዓት። በ22 በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭታችንን ነው እየተከታተላችሁ ያላችሁት። የናይል ሳት ችግር እንደተፈታ እናሳውቃለን፣ ጥረት እየተደረገ ነው። እስከዚያው ግን በፌስቡክ አት ቪኦኤ አምሃሪክ ብላችሁ ላይቭ ከመደበኛዎቹ የአጭር ሞገድ ስርጭቶቻችን በተጨማሪ መከታተል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ቮይቴክ ዞርኒያክ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
ቆንጂት ታየነን።
አሁን ወደ ተከታዩ የሁለተኛው አጋማሽ ስርጭታችን እናልፋለን።
በምዕራብ ወለጋ ነጆ ወረዳ ከትናንት በስቲያ 5 ሰዎች የተገደሉት የአባገዳዎችንና የሀገር ሽማግሌዎችን ጥሪ ባልተቀበሉ የሸኔ ኦነግ ታጣቂዎች ነው ሲል የኦሮሚያ ፖሊስ ኮሚሽን አስታውቋል። ከተገደሉት መካከል 2 የውጭ ሀገር ዜጎች መሆናቸው ተገልጿል። አባገዳዎችና የሀገር ሽማግሌዎች የእርቁን ኃላፊነት ከወሰዱ ወዲህ ከቀድሞ ሰራዊቱ ጋር የነበረው ግንኙነት መቋረጡን ያስታወቀው ኦነግ ድርጊቱን አውግዟል። ናኮር መልካ ከነቀምቴ ተከታዩን ዘግቧል።
ሟቾች ሳራይዝ የተባለ በማዕድን ላይ ጥናት የሚሰራ ድርጅት አመራሮች እንደሆኑ የድርጅቱ ጀማሪ የአስተዳደር ሰራተኛ አቶ ምትኩ ፈይሳ ለቪኦኤ ተናግረዋል። ይህ ግድያ ከመፈጸሙ 10 ደቂቃ አስቀድመው ከድርጅቱ ስራ አስኪያጅ አቶ በቀለ ተፈራና ከከርሰ ምድር ባለሙያው አቶ አለማየሁ መላኩና ተቆጣጣሪው አቶ በዳሳ በቀለ እንዲሁም የጃፓን ዜግነት ካላት ከድርጅቱ ዳይሬክተር ታናኮ ማካኒሽና ህንዳዊው ሴሺዳር ኢንካታ ጋር ቁርስ በልተው 5 ኪሎ ሜትር ገደማ ወደሚርቀው የስራ ቦታቸው D4D በሚባል 2 ገቢና ባለው መኪና እንደተንቀሳቀሱ ይናገራሉ። እርሳቸው ከኋላ በሌላ መኪና የነበሩ ሲሆን ከጧቱ 1 ሰዓት ተኩል ገደማ በሁነዋቀዩ ቀበሌ ደጋ አዲ የሚባል ቦታ ላይ ሲደርሱ 5ቱም ሰዎች ተተኩሶባቸው እንደተገደሉና ብዙም ሳይቆዩ የነበሩበት መኪና መቃጠሉን ደርሰው እንዳዩ ለቪኦኤ ተናግረዋል። ለወረዳው አስተዳደር ጽፈት ቤት ደውለው በፍጥነት እንዲደርሱላቸው መጠየቃቸውን በማስታወስ ገዳዮቹን ያላዩ መሆኑን ጠቅሰው ማንንም ይሁን ማን ግን ሰላም ወዳድ ያሉኑ ሲሉ ይገልጿቸዋል። አቶ ምጽኮ ድርጅታቸው ከማድ ሚኒስቴር ፍቃድ በማግኘት የወርቅና የተለያዩ ብረታ ብረት ጥናት እስከሚያካሄድበት ነጆና ቦጂድር መጂ ወረዳ ቀበሌዎች እውቅና እንዳለው ላለፉት 2 ዓመታት ከመንፈቅ ጊዜያት ከማህበረሰቡ ጋር ተግባብተው እየሰሩ መቆየታቸውን ተናግረዋል። በቶለዋቅዩና ሁንደዋቅዩ ቀበሌዎችም 9 ኪሎ ሜትር የሚረዝም የጠጠር መንገድ ለአካባቢው ልማት ገንብተናል ይላሉ። በስፍራው ለጥናት ሲንቀሳቀሱ የአካባቢውን ወጣቶች ቀጥረው እንደሚያሰሩም ጭምር ገልጸዋል። ባለፈው 5 ወር ገደማ ግን ገጥሟቸው ስለነበር ጉዳይ እንዲህ ይገልጻሉ።
የዛኔ እኛ በነፃነታችን ትግል ላይ ነን። ትግሉን ጨርሰን የራሳችንን ነፃነት እስከምንወስን ድረስ ይህንን ስራ አቁሙ፣ እሺ እናቆማለን ብለን ከአቆምን በኋላ የተወሰኑ ቡድኖች ከዛ ተናጥለው መኪናችን ጋራ ላይ ቆሞ ነበር። መኪናችንን ሰባብረው ላፕቶፕ፣ በር፣ ካሜራ፣ አንዳንድ የተወሰኑ ነገሮችን፣ ወረቀቶችን ወስደውብን ነበር። እነዚህ ሰዎች አሁንም እንግዲህ ይህንን ባለፈው አቁሙ ብለን ነበር፣ አሁንም ደጋሚ እየሰሩ ነው፣ ኮማንድ ፖስቱ ሰበብ እያረጉ ነው የሚል ቁርሾ ይጠፋል ብዬ አልገምትም። እንግዲህ እንደዚህ አይነት ነገር ነው ችግሩ። ከዛ ሃይማኖት ሊሆን ይችላል የምንሳሌ ኑሮኝ ነው።
ከሌላ አካል ምንም አይነት ማስፈራሪያም ሆነ ዛቻ እንዳደረሳቸው የተናገሩት ሰራተኛው እስካሁን ማዕድን ማውጣት አለመጀመራቸውንም ተናግረዋል። አቶ አለማየሁ መላኩና በዳሳ በቀለ በጊምቢ ከተማ ወዳጅ ቤተሰቦቻቸው በተሰበሰቡበት ቦታ ትናንት የቀብር ስነ ስርዓታቸው ሲፈጸም የአቶ በቀለ ተፈራ የቀብር ስነ ስርዓት በአዲስ አበባ እንደሚፈጸምና ከኤምባሲዎቹ ጋር በስልክ በመነጋገር የሁለቱ ሀገር የውጭ ዜጎች አስከሬንም ትናንት ወደ አዲስ አበባ የተሸኘ መሆኑን ተናግረዋል። አቶ ምትኩ ለመንግስት መልእክት አለኝ ያሉትንም እንዲህ ገልጾታል።
ለወደፊቱ የኛንም ድርጅት ጨምሮ ፎሬን ኢንቨስትመንት ወይ ደግሞ የውጭ ሀገር ኢንቨስትመንትን ጥላሸት እንዴት አድርገን እናስተካክላለን ለምለው ዙሪያ ወጣቱን በሚገባ ማህበረሰቡን በሚገባ የሃይማኖት አባቶችን በሚገባ አባገዳዮችን በሚገባ መንግስት ተከታትለው ስልጠና ሰጠው። ለምሳሌ በደና ከወደ ምዕራብ ያለው እንደምታውቀው ነው፣ ፋብሪካ ነገር የለም፣ የሚሰራ ስራ የለም። ይመጣም እንደዚህ እየተደናቀፈ ስለሆነ ህብረተሰቡ ይህንን ትምህርት ወስደው በቂ ግንዛቤ አግኝተው ምንድን ነው ጥቅሙ፣ ምንድን ነው ጉዳቱ፣ እኛስ ምን እንጠቀማለን፣ መንግስትስ ምን ይጠቀማል፣ ሀገራችን ደግሞ ምንድን ነው የምትጠቀመው የሚለው ዙሪያ መንግስት ግንዛቤ ቢሰጥና ለወደፊቱ ከዚህ የበለጠ ነገር ቢመጣ እንኳ አሰብ የማድረግ ግናትን እንድናዳብር የሚል መልዕክት ለማስተላለፍ ነው። በዚህ አጋጣሚ ከጎን ላጣቸው ወንድሞቼ ቤተሰቦቻቸው መጽናናትን እመኛለሁ ለማለት ያክል።
የኦሮሚያ ፖሊስ ኮሚሽን ምክትል ጄኔራል ኮሚሽነር ረታ በላቸው ጥቃቱን ፈጽመዋል ስላሏቸው ሰዎች ማንነትና አላማ ለክልሉ ኦሮሚያ ብሮድካስቲንግ ኔትወርክ ኦቤን በሰጡት ቃለ ምልልስ ይህንን ብለዋል።
ኡሚ አርጫቱ ሸኔ አባው አራራ አቦቲን ገዳፊ ያርሰሊም ቢያ
የአባገዳዎችና አገር ሽማግሌዎችን እርቅ ያልተቀበሉ የሸኔውን ኃይሎች በነጆ ተለዋ ቀበሌ ቀድመው ተኩስ ከፍተው ይህንን አደጋ ፈጥሯል። እንሻውም ሰላም በአካባቢው እንዲደፈርስ የታቀደና ሰላም የለም የሚል መልእክት ለማስተላለፍ ነው። እነዚህ ሰዎች ለልማት የወጡ የውጭ ሀገር ዜጎች ናቸው። በአካባቢው ትንሽ ፋብሪካ የነበራቸው ናቸው። የጸጥታ አካልም ይህንን እርምጃ የወሰደ አካል ላይ ክትትል እያደረገ ነው።
ቃማ ተርካንፊ ከነሁለቴት ለጌሳ ጅራ
የወረዳ ጸጥታና አስተዳደር ጽህፈት ቤት ተወካይ አቶ ኢፍሬም በየነ በበኩላቸው ማክሰኞ ዕለት ጠዋት በስፍራው ሲደርሱ 45 የሚሆን ጥይት ቀላ እንደሰበሰቡ ተናግረዋል። ገዳዮቹን ግን ለጊዜው ያየ አካል ባለመኖሩ ምርመራ እየተደረገ መሆኑን ገልጸዋል። የኦነግ ቃል አቀባይ አቶ ቶሌራ አደባ ለቪኦኤ በሰጡት ማብራሪያ የኦሮሞ ነጻነት ግንባር ሰራዊት ትጥቁን በሰላማዊ መንገድ ለአገር ሽማግሌዎችና አባ ገዳዎች አስረክቦ ወደ ስልጠና ካምፕ እንዲገባ ስምምነት ላይ ተደርሶ በአሁኑ ጊዜ ከቀድሞ ኦነግ ሰራዊት ጋር ያለን ግንኙነት ተቋርጧል ብለዋል። በነጆ ስለተካሄደው ግድያም የሰሙት የመንግስት ስራ ኃላፊዎች ለመገናኛ ብዙሃን ከሰጡ መግለጫ መሆኑን ጠቅሰው ተከታዩን ብለዋል።
የተወሰደው እርምጃ በምንም መልኩ የሚደገፍ አይደለም፣ የሚወገዝ ነው። ስለዚህ ኦነግ የተሰማውን ሀዘን በዚህ አጋጣሚ ለመግለጽ እወዳለሁ እና በአጠቃላይ ሁኔታ ተገቢው ጥናት ሳይካሄድ ምርመራ ሳይካሄድ ዝም ብሎ የተሰጠ መግለጫ ስለሆነ አሁንም መንግስት ተገቢውን ትኩረት ሰጥቶ የማጣራት ሂደቱን እንዲቀጥል ነው በበኩላችን የምንሰጠው አስተያየት።
የምዕራብ ቀጠና አዛዥ ጃልመሮ ወይም ኩምሳ ዲሪባን በስልክ አግኝቼ ስለ ጉዳዩ ለመጠየቅ ያደረግኩት ጥረት አልተሳካም። በቀድሞ አባገዳ በየነ ሰንበቱ የሚመራው የአባገዳዎች አሪሲንቄዎች ምሁራንና የአገር ሽማግሌዎችን ያካተተ የመንግስትና ኦነግ እርቅ ኮሚቴ ባለፈው የካቲት ወር አጋማሽ ወደ ደቡብና ምዕራብ ኦሮሚያ በመንቀሳቀስ የቀድሞ የኦነግ ታጣቂዎች ትጥቃቸውን በመፍታት ወደ ስልጠና ካምፕ እንዲገቡ ጥሪ አድርጎ ኮሚቴው በቁጥር ያልገለጻቸው ታጣቂዎች በጦላይ ወታደራዊ ካምፕ ስልጠና ላይ መሆናቸው ይታወቃል። ለአሜሪካ ድምጽ ናኮር መልካ ከነቀምቴ።
ነገ አርብ ይጀምራል። በነገራችን ላይ ናኮር መልካን ለዘገባው አመሰግናለሁ። ነገ የሚጀምረው በተለያዩ የዩናይትድ ስቴትስና የካናዳ ከፍተኛ ዩኒቨርሲቲዎች መምህራን ስብሰባ ነው። ኢትዮጵያ ፎረም እድሎችና ፈተናዎች ለኢትዮጵያ ዲሞክራሲያዊ ህገ መንግስት በሚል ርዕስ የተሰናዳ ጉባኤ ነው። የሚሽገን ስቴት ዩኒቨርሲቲ የሚያካሂደውን የዚህን ጉባኤ ይዘትና ዓላማ በሚያስተዋውቅ ቃለ ምልልስ አሉላ ከበደ ከአዘጋጆቹ አንዱን ማምሻውን በስልክ አነጋግሯል። እንግዳው ራሳቸውን አስተዋውቀው ይነሳሉ።
አብርሃም እንግዳ አባላለሁ። የሚሽገን ስቴት ዩኒቨርሲቲ ተቀጣሪ ነኝ። ተርቦ ማሽንስ በሚባል ኤሪያ ላይ ስለ ፓምፕ ስለ ኮምፕሬሰር በዛ ፊልድ ባለሙያ ነኝ። ቀደም ሲል 5 ኪሎ ኢንጂነሪንግ ሰራ ነበር። እዛ መምህር ነበር። ወደ ጀርመን ላኩኝና እዛ ተምሬ ወደዚህ መጣሁና እዚህ አሁን 30 አመቴ ነው።
የምህንድስና ባለሙያ ነው። የጥናቶ መስክ ምህንድስና ነው?
አዎ፣ ኢንጂነሪንግ ነው።
ፕሮፌሰር አብርሃም እንግዳ በቅድሚያ ለጊዜው አመሰግናለሁ። የፊታችን አርብ የሚከፈተው ጉባኤያችሁ ኢትዮጵያ ፎረም እድሎችና ፈተናዎች ለኢትዮጵያ ዲሞክራሲያዊ ህገ መንግስት ይላል በግርድፉ ወደ አማርኛ ሲመለስ የጉባኤያችሁ ርዕስ። እስኪ የጉባኤያችሁን ይዘትና ዓላማ ባጭሩ ይግለጹልን።
አዎ፣ ከጥቂት ወራት በፊት ተሰብስበን ከዚህ በፊትም እንዲህ ለአድዋ መቶ አመት ጊዜ ትልቅ ኮንፈረንስ አዘጋጅተን ፐብሊሽድ ሆኗል። ሃርድ ኮፒ ፐብሊሽድ ሆኗል፣
ለህትመት በቅቷል።
አዎ፣ ትልቅ ኮንፈረንስ አካሂደናል በመቶኛው አመቱ ጊዜ። እዛ በኋላም አልፎ አልፎ አነስተኛ ኮንፈረንሶች እናደርጋለን። ግን ይሄኛው አሁን ኢትዮጵያ ውስጥ ብዙ ለውጦች ስለመጡ እኛም ትንሽ ተሰባስበን አንድ ውይይት እናድርግና ውጤቱ ደግሞ ዲሬክቲቭስ ለማውጣት ወይ ሰው ለማዘዝ ወይ ሰው ለማስተማር ሳይሆን ቤዚካሊ ሄልቲ የሆነ ዲስከሽን ፕሮቮክ ለማድረግ ውይይቶች እንዲካሄዱ ፕሮሞት ለማድረግ ነው ይሄና ቲሙ የዚህ ቲም ቻሌንጅስ ኤንድ ፕሮስፔክትስ ፎር ኮንስቲቱሽናል ዴሞክራሲ ኢን ኢትዮጵያ ነው የሚለው። በዛ ስር አንድ 16 አርስቶች አዘጋጀንና በዛ መሰረት አሉ የተባሉ ሙያተኞችን ጠይቀን ወረቀት እንዲያቀርቡ ብዙዎቹ ተስማምተው ወረቀት ማዘጋጀት ጀመሩ።
ጥናታዊ ጽሑፎችን ያሰናዱ ነው።
አዎ፣ አንድ መፈተኛ አንድ ሜትሪክስ ብለን ያዝነው ጥራት ያለው ኦሪጂናሊቲ ያለው ዳታዎቹ አኩሬት የሆኑ እና ከዛ በላይ ደግሞ ያው አሁን የተነሳ ነው የኢትዮጵያን ግዚያዊ ሁኔታ ይዘን ስለሆነ ሬሌቫንስ ያለው
ለዛ ጉዳይ ተስማሚ ትርጉም የሚኖረው።
አዎ አዎ። እና ዋና አላማው እንዳልኩት ውይይቶች እንዲካሄዱ የመንደርደሪያ ቤዚስ ነው ይሄ የተወሰኑ ኤሪያዎች ላይ እና እነሱም በጠቅሳቸው አንዱ ዋና ነጥብ ህገ መንግስትን በሚመለከት ነው። የአገሪቱን አይዴንቲቲ ቤዝ አድርጎ
የማንነት ጥያቄዎች መሰረት አድርጎ
ያቄ ነው እና በዚህ በፌዴራሊዝም ደግሞ ሁለት የሚነሱ ነጥቦች አሉ። ሴኩለር ፌዴራሊዝም እና ይሄ ፌዴራል ሪዲስትሪክቲንግ። እነሱ ላይ ሁለት ጠንካራ የሆኑ ወረቀቶች እንዲጻፉ ጋብዘናል። ሌላው ደግሞ የነበረው ያው በአፍሪካም ውስጥ ሁሉ ቦታ ጎልቶ የሚታይ ችግር ነው። ይሄ የሂውማን ራይትስ ጉዳይ ነው፣
የሰብአዊ መብት።
አዎ። ከዛ ደግሞ ጉድ ጋቨርናንስ፣
መልካም አስተዳደር።
አዎ። ሌላው ለኢትዮጵያ የሚበጀው የትምህርት ፖሊሲ ነጥብ ላይ ትልቅ ሮድ ማፕ የሚል ውይይቶችና ጽሁፎች እየተዘጋጁ ነው። እኛም በዛው አቅጣጫ አንድ ፔፐር እንዲጻፍ ጋብዘናል። ሌላው በአሁኑ ጊዜ መንግስት ደጋግሞ የሚያነሳው ይሄ ማኒፋክቸሪንግ ኔክስት የኢትዮጵያ ኢኮኖሚ ቤዝስ ማኒፋክቸሪንግ፣ ወደዛ ነው የምንገፋው፣ ከአግራር ወደዛ ነው የምንገፋው የሚባል ነገር አለ። ግን አንድ ሚስ አንደርስቱድ የሆነ ነገር ይሄ እነዚህ የሚከፈቱ ኢንዱስትሪዎች እነሱ ርካሽ የሰው ጉልበት የሚጠቀሙ ናቸው እንጂ በእውነቱ ማኒፋክቸሪንግ ኢን ዘ ሪል ሴንስ ኢኮኖሚ የሚከፍቱ አይደሉም። ምናልባት ወደዛ ሊያመሩ ይችላሉ። ይሄ የመጣው ከኮሪያና ከቻይና ነው። የሌበር ፕራይስ ሲወደድባቸው ኤክስፖርት አደረጉ እነዚህ ኢንዱስትሪዎችን። እና ኢን ሪል ማኒፋክቸሪንግ ሴንስ ማኒፋክቸሪንግ እንትኖች ድርጅቶች አይደሉም እነዚህ፣ ያው ቺፕ ሌበር ነው። ለሱም ደግሞ ጥሩ ፖሊሲ ምንድን ነው ኢንዱስትሪያል ዞን የሚባለው ፖሊሲ ላይ ውይይት ይደረጋል፣ አንድ ፔፐር ይጻፋል። እና በዚህን አስከትሎ ደግሞ ይሄ ዳያስፖራው ውጭ ያለው ኃይል ምን አይነት ሚና ሊጫወት ይችላል፣ እንዴት አድርጎ አገሪቱን፣ እሱም ላይ አንድ ፔፐር እየተጻፈ ነው። ሌላው ደግሞ ይሄ በተደጋጋሚነት ኢትዮጵያዊነት ምንድን ነው ኢትዮጵያዊነት ምንድን ነው የሚለውንም እሱንም ለመሞከር እሱም ላይ ውይይቶች እና ትንተናዎች ይደረጋሉ።
መልካም።
ሌላው አንዱ የመጨረሻው ደግሞ ይሄ ናሽናል ሄልት ፖሊሲ ነው። ኢትዮጵያ የላትም አንድ ናሽናል ሄልት ፖሊሲ። እሱ በጣም አስፈላጊ ነው እና የሕክምና ጉዳይ አንዱ በጣም አንገብጋቢ ጥያቄ ስለሆነ እሱም ላይ እንዲሁ ውይይት እናካሄዳለን። እና እነዚህ ናቸው እንግዲህ አንድ 15-16 ሰብቶፒክስ ይሄ ቻላንጅን ፕሮስፔክት በሚባለው ስር የሚካሄዱት ኮንፈረንሱ ላይ የሚካሄዱት እነዚህ ነጥቦች ናቸው።
መልካም። ፕሮፌሰር አብርሃም በጣም በርካታ ወቅታዊ አነጋጋሪ ሆኖ ይልቁንም ደግሞ ኢትዮጵያ አሁን ካለችበት ሁኔታ አንጻር ጠቀሜታ ሊኖራቸው ይችሉ በርካታ ርዕሶች ላይ ያተኮሩ የጥናት ጽሑፎች ናቸው የሚቀርቡት። እንዳስተዋወቁን የመሬት ስሪትና ይዞታን የሚመለከተውን ወይም ባለቤትነት ለውጥ ለምን ያስፈልጋል የሚለውን ጨምሮ በሰላምና በእርቅ በኢትዮጵያ አስፈላጊነት ላይ በርካታ ርዕሶች በየሙያ መስኩ ከፍተኛ ዕውቅና ባላቸው ምሁራን የሚቀርቡ መሆኑን የጉባኤያችሁ ማስተዋወቂያ ዝርዝር ይገልጣል። 3 ቀን የሚቆይ ጉባኤ እንደመሆኑ ርዕሶቹም አበይት እና በጣም አስፈላጊ ጉዳዮች እንደመሆናቸው በቀጥታ በምሁራን ዘንድ የሚደረግ ውይይት ነውና በቀጥታ ለሀገር በሚጠቅም መልኩ ከዚህ ጉባኤ የሚወጣ በህትመት ታትሞ ቀደም እንዳሉ ጉባኤዎቻችሁ ሁሉ ለህግ አውጪዎችም ሆነ ለፖሊሲ ቀራጮች፣ ለምሁራን፣ ለሌሎች ምሁራን በጉባኤው ላልተሳተፉ የሚውልበት መንገድ ይኖር ይሆን?
አዎ፣ አንዱ ሱ ሞስት ዴፊኒትሊ። አዎ፣ መጀመሪያ ፕሮሰሱ ዶክመንቶቹ ውይይት ይካሄድባቸዋል፣ እርማትም ይደረጋል። ከዛ በኋላ ኤዲት ይሆኑና አንድ ፋይናል ማኑስክሪፕት ይወጣል። ያ ማኑስክሪፕት በሃርድ ኮፒ በመጽሐፍም ይወጣል፣ ኤሌክትሮኒካሊም ደግሞ ማንም ሰው ሁሉ ሊያገኘው
ማግኘት እንዲችሉ እድል እንዲኖር ታመቻቻላችሁ?
አዎ፣ ባሉት መንገዶች በሙሉ እንዲሰራጭ እናደርጋለን።
መልካም። ኢትዮጵያ ፎረም እድሎችና ፈተናዎች ለኢትዮጵያ ዲሞክራሲያዊ ህገ መንግስት በሚል ርዕስ በተሰናዳው በዚህ የምሁራን ጉባኤ በውይይታቸው የሚቀርቡትን ዝርዝሮችና አቅራቢዎች ጨምሮ የሚያስተዋወቁበትን ውይይት ነው ያደረግነው። በቀጣይ ውይይታችን ከጥናቶቹ አቅራቢዎች ጋብዘን በተለይ በቀረቡት የጥናት ጽሑፎች ላይ የተነሱ ሀሳቦችን ጨምቀን ለሰፊ ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ለሰጡን ለዚህ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኛም መታችሁ ኢንትረስትድ ሆናችሁ ለመገናኘታችን በጣም እናመሰግናለን።
አሉላንና እንግዳውን እናመሰግናለን። ዝግጅታችንን ስንቀጥል አሁን የሚቀርበው የሳይንስ ዝግጅት ነው። ሰለሞን አባተ ይዟል።
ሉሲ በሰማይ ላይ ነው የዛሬው የሳይንስ ዝግጅት ርዕስ። በጁፒተር አካባቢ ያሉ ፍላጭ አለቶችን የሚያጠና ተልእኮ ሉሲ ተብላ በተሰየመች መንኮራኩር ይካሄዳል። በአሜሪካው ብሔራዊ የኤሮኖቲክስ እና የጠፈር አስተዳደር ናሳ የጎዳርድ የጠፈር በረራ ማዕከል የፕላኔታሪ ሳይንስ ዲቪዥን አሶሺየት ዳይሬክተር ዶክተር ብሩክ ላቀውን ይዣለሁ። ዶክተር ብሩክ ላቀው ጤና ይስጥልኝ እንደምን አመሹ?
ጤና ይስጥልኝ እንደምን አላችሁ?
እግዚአብሔር ይመስገን። መቼስ የሰማይ ነገር በተነሳ ቁጥር ወደ እርሶ ማዘውተራችን አይቀርምና እስቲ ወደ ዛሬው ጉዳይ ለመግባት እንደው ለመንደርደሪያ እንዲሆን ያስታውሱ እንደሆነ አንድ ድምጽ ላጫውትልዎት እስቲ አብሮኝ ቆዩ። አስተውሱት ዶክተር ብሩክ ይሄንን ዝማሬ።
አዎ እንግዲህ በቢትልስ የሚባሉ በፈረንጆቹ 1960ዎች ውስጥ
አዎ የዛሬ 52 ዓመት
ነው ሉሲ ኢን ዘ ስካይ ዊዝ ዳይመንድስ ኤምፒል ነው
የዛሬ 52 ዓመት በ1967 ነበረ በፈረንጅ አቆጣጠር በኢትዮጵያ ደግሞ በ1959-60 ዓመተ ምህረት አካባቢ ማለት ነው። እና አሁን እንግዲህ ሳይጠረጥሩ አይቀርም ለምን እንደደወልኩኝ ዶክተር ብሩክ። እቺን አሁን የሰማናትን እንደው በአማርኛ ለአድማጮቻችን እንደው ትንሽ ገለጥ ለማድረግ ያህል እንደው ነካነካ ያደረኩትን ላንብብልዎት። በማርመላታ ሰማይ ስር የመንደሪን ዛፍ ባለበት ወንዝ ላይ ባለች ጀልባ ራስህን ተመልከት። አንዳች ድምጽ ሲጠራህ አንተም ስትመልስ በዝግታ አይኖቿ ከብለል ያሉ ታይሃለች ውብ ኮረዳ። የአበባዎች ጥቅል ይዛ ከበላይህ ቆማ ገዝፋ አይኖቿ እንደ ፀሐይ የሚያበሩ ውብ ኮረዳ ርቃ ሄደች ደግሞ ርቃ። ሉሲ ባልማዝ ሙሉ ሰማይ ዘልቃ ድንቂቱ ባልማዝ ሙሉ ሰማይ ዘልቃ እያለ ይቀጥላል።
የሚገርም ነው እንዴ አንድ ያውኑ እንደነሱ ዝፈነው
አባት ይሄንን በክራርና በመሰንቆ ማሰብ ነው እንግዲህ
በጣም አብሶሉት እንደዚህ ማድረግ ያስፈልጋል።
የሉሲ ነገር ከተነሳ አይቀርና እስቲ ሉሲን ሰማይ ላይ ምን አወጣት ዶክተር ብሩክ?
እንግዲህ ምንድነው ይሄ ሚሽን ሚሽን ነው የምንለው እንግዲህ አንድ መንኮራኩር ወደ ተወሰነ ቦታ ሲላክ በውድድር ነው እንግዲህ በጣም ከፍተኛ ውድድር አድርጎ ይሄ የሳውት ዌስት ሪሰርች ኢንስቲትዩት የሚባል ኮሎራዶ ያለ ድርጅት ብዙ ሳይንቲስቶች ያለበት ነው እና ለናሳ ይሄንን ፕሮፖዛል ያስቀባሉ። ከተወዳደሩ በኋላ ያሸንፋሉ እና የሚሽኑ ዋና መሪ የሆነው ሃል ሌቪሰን የሚባል ሰውዬ ታዋቂ ሳይንቲስት ነው በአስትሮይድስ እና በፕላኔት እና ፕሮፖዛሉን በሚጽፉበት ጊዜ ይህንን ሚሽን ሉሲ ነው የምለው። ምክንያቱም አንደኛ የቢትልስን ዘፈን ቅድም ያሰማሁን በጣም ወደዋለሁ። በሁለተኛ ደረጃ ደግሞ ልክ እንደኛ እንደ ኢትዮጵያዋ ሉሲ እንደ ድንቅነሽ ይሄ ሚሽን ይሄ መንኮራኩር ሄዶ የሚጎበኛቸው እነዚህ ትሮጀንስ የተባሉት የድንጋይ ፍላጮች መጀመሪያ ሶላር ሲስተም ያሁን ፀሐይን የሚዞሩት ፕላኔቶች በሙሉ መጀመሪያ ቢሊየንስ ዓመታት በፊት የነበሩትን ሁኔታ የሚገልጹልን ናቸው።
ይሄ የፀሐይ ምህዋር
የእኛ ሶላር ሲስተም እችው እኛን ፀሐይና የሚዞሯት ፕላኔቶች እንዴት ነው በአንድ ላይ እንደዚህ ጠንካራ ድንጋያማ ፕላኔቶች ፀሐይን ዳርዳ ይዞራሉ ራቅ ያሉት ደግሞ ጋዝ ያላቸው ደግሞ ራቅ እያሉ ይሄዳሉ ማለት ነው። እና ከዛ በፊት የነበረውን ያ ሁሉ ነገር አሁን ባለው አይነት አቀማመጥ በደንብ በትክክል የሆነ አቀማመጥ ባልነበረበት ጊዜ ድንጋይ ለድንጋይ የሚጋጭበት ጊዜ እነዚህ የተረፉ ናቸው።
እንግዲህ ይሄ ከአራት ቢሊዮን ዓመታት በፊት ማለት ነው የነበረ
ኤግዛክትሊ። እና ይሄንን ሲያስበው እንግዲህ የሉሲን የኢትዮጵያን ሁላችንም ከዛ ነው የመጣ ነው እንግዲህ እና የኢትዮጵያን አስቦ ይሄ ደግሞ ሚሽን እንደዛው ነው ይሄው የአሁኑ ሶላር ሲስተማችን በፊት እንዴት እንደነበረ የሚገልጹልን ካርበን ውሃ ለህይወት የሚያስፈልጉ ነገሮች በሙሉ እነዚህ ድንጋዮች ሊኖሩ ይችላሉ በሚል ግምት ነው።
ስለዚህ ከኢትዮጵያዋ ሉሲ ጋር በቀጥታ አገናኝተውት ነው ማለት ነው ይሄንን
ሲያ በጣም አገናኝተውት ኤግዛክት።
ልክ የአጽም ጥናት በሰው አመጣጥ ላይ እንዳለ ሁሉ የፀሐይ ምህዋርንም እንደዚሁ ቅድመ ታሪኳን ለማጥናት በሚል ታስቦ ማለት ነው?
በቃ እንደዚህ ታስቦ ነው።
ለመሆኑ ዶክተር ብሩክ አሁን እርስዎ የት ነው ያሉት?
እኔ አሁን ያለሁት ቴምፒ አሪዞና የሚባል ከተማ ነው እና እዚህ ያለሁት የዚህን የሉሲ ሚሽን የዚህን የሉሲ ስፔስ ክራፍት ሶስት የሳይንስ ኢንስትሩመንትስ አሉት ላይ አንደኛውን
የሳይንስ መሳሪያ
ሪቪው ለማድረግ ነው እዚህ የመጣው።
እዛ እየፈተሻችሁ
አባል እየፈተሽ ነው? እንግዲህ አንድ ሚሽን ተመረጠ ማለት ይሄ ሚሽን የሉሲ ሚሽን ወደ 500 ሚሊዮን አሜሪካን ዶላር ነው የሚያወጣው።
ግማሽ ቢሊዮን
ማለት ነው። እና በየጊዜው እንደዚህ አይነት ሪቪው ይደረጋል። በትክክል አሁን የዲዛይን ሪቪው ነው። ገና ነገሩን ሰርተው በአንድ ላይ መገጣጠም አልተጀመረም። ሳይደረግ በፊት ክሪቲካል ዲዛይን ሪቪው ይባላል። እሱን ለማድረግ ነው የመጣ ነው ማለት ነው።
ይሄ ዘመቻ ወይም ይሄ ስራ ይሄ ሚሽን ገና ከሶስት ዓመት በኋላ መሰለኝ የሚጀመረው።
ኦክቶበር 2021 በፈረንጆች ነው የሚጠቆሰው።
እስከዛ ድረስ ምን እየሰራችሁ ትቆያላችሁ?
እንዴ በጣም ብዙ ስራ አለ።
ከዶክተር ብሩክ ኃይሉ ጋር ሰፋ ያለ ንግግር ያደረግነው ጊዜያችን አበቃ እንጂ ይዣቸው መለሳለሁኝ ጊዜ ካለን በነገው ምሽት ካልበለዚያም በሌላ ዝግጅት። ለማንኛውም ግን በዌብሳይታችንና ፌስቡክ ገጻችን ላይ ሙሉን ቃለ ምልልሳችንን ማግኘት ትችላላችሁ። በነገራችን ላይ የዚህን የሉሲን ቡድን መሪ ወደ ኢትዮጵያ ወስደው ንግግር እንዲያደርጉ ለማድረግ ሁኔታዎችን እያመቻቹ እንደሆነ ፕሮፌሰር ብሩክ ገልጸውልኛል። የቡድኑ መሪና በአጠቃላይ ቡድኑም አሁን በየክፍለ ሀገሩ እየዞረች ላለችው ሉሲ የመልካም ምኞት ትዊተር ትዊት አድርገዋል መልእክት። ይህንንም እንዲደርስ ጠይቀዋል። ክቡራትና ክቡራን አድማጮች ለምሽቱ ያለን ሰዓት ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታቸዋለን። ሰሎሞን አበተና
ቆንጂታ የነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ።